ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ።
ሰውን ህብረተሰቡን የምናረጋጋበት ነው። ይሄ ውሸት ነው። እውነቱ ደግሞ ይሄ ነው። ከመንግስት አካል የሚተላለፈው ነው ምናምን የሚለውን ሰውን የማረጋጋት ስራ በዚህ ላይ እንሰራለን። እዚህ ላይ ተጨማሪ ሆኖ ማለት ነው።
ራሱ ትግርኛ ማውራቱ እየከበደ ነው። ቋንቋችን እና በጣም ተቸግረን ያለን
ኢትዮጵያ ውስጥ ያለውን ውጥረት ተከትሎ አካባቢያቸውን ለመጠበቅ ከተሰማሩ የአዲስ አበባ ወጣቶች መካከል አንዱን አስቀድመን ሰማን። ቀጥሎ ደግሞ መሰል ቅኝቶችም ሆነ በኢትዮጵያ የታወጀው የአስቸኳይ ጊዜ አዋጅ የትግራይ ተወላጆችን ለእንግልት ብሎም ለእስር እየዳረገ መሆኑን የሚናገሩ ግለሰብ ተከትለዋል። ሙሉ ዘገባው ቆየት ብሎ ይሰማል።
ሀሳብና ዲዛይኑ ስታመጩ ግዴታ አንቺ ራስሽ ማቀመም አለብሽ ማለት አይደለም። ስለዚህ እኔ ኬሚስት አይደለሁም በሙያ፣ ግን ከተለያዩ ባለሙያዎች ጋር አብሬ እሰራለሁ።
አሁን ደግሞ የሰማናት ሄለን ሀዱሽን ነው። ለድጋሚ ጥቅም የሚውሉ የህፃናት ንጽህና መጠበቂያ ምርቶችን ጨምሮ ሌሎች የውበትና የጤና አጋዥ ቁሳቁሶችን አምራች ድርጅት መስራች ናት። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን ገረመው።
አድማጮች በድጋሚ እንደምናምሽታችኋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፈን ዱጃሪክ ትላንት ማምሻውን ከኒውዮርክ ባወጡት መግለጫ ኢትዮጵያ ያሰረቻቸውን የተባበሩት መንግስታት ሰራተኞች እንድትለቅ ሲሉ በድጋሚ ጥሪ ያቀረቡ። መግለጫው እንዳተተው ከሆነ ሰራተኞቹ እስካሁን ድረስ ታስረው ያሉት ምንም አይነት ክስ ሳይመሰረትባቸውና ተጨማሪ መረጃም ሳይሰጥ ነው። ዋና ጸሐፊው የተባበሩት መንግስታት ድርጅት ሰራተኞች በኢትዮጵያም ሆነ በዓለም አቀፍ ደረጃ የዘፈቀደ እስርን ጨምሮ ከለላ ያላቸው ናቸው ሲሉ አስፍሯል። ከዚህ በተጨማሪም ዋና ጸሐፊው ብሔርን መሰረት ያደረገ እስር የሰብአዊ መብት ቃል ኪዳንና ሕግን የማያከብር በመሆኑ በአስቸኳይ እንዲቆም ጥሪ አድርገዋል። የዓለም ሙቀት መጨመርን ተከትሎ የአፍሪካ ህብረት በናይሮቢ ኬንያ በምስራቅ አፍሪካ በቀጠናው ሊከሰቱ የሚችሉ አደገኛ ድርቅ፣ ጎርፍ፣ ከባድ ዝናብ፣ የምግብ ደህንነት ችግር፣ የተባይና የበረሃ አንበጣን እንቅስቃሴ የሚጠቁም የአደጋ መቆጣጠሪያ ገነባ። ምንም እንኳን አፍሪካ የካርቦን ልቀት መጠኗ እጅግ አነስተኛ ቢሆንም ከባድ የጎርፍ አደጋዎች እጅግ የተለመዱ በመሆኑ አህጉሪቷን ለአየር ንብረት ለውጥ እጅግ ተጋላጭ አድርጓታል። ይህ ማዕከል የተገነባውም ይህን መሰል ችግሮችን ለመቋቋም ቋምና የተማከለ መረጃ እንዲሰጥ መሆኑ የተገለጸ ሲሆን በናይሮቢ የተገነባው የምስራቅ አፍሪካው የአየር ንብረት መቆጣጠሪያ ማዕከልም በመላው አፍሪካ የመጀመሪያው መቆጣጠሪያ ማዕከል መሆኑ ተገልጿል። ጦርነት እጅግ በጉዳት በሊቢያ የምስራቃዊ ወታደራዊ ሰራዊት ዋና ኃላፊ ካሊፋ ሀፍጣር ትላንት ማክሰኞ በመጪው ታህሳስ ወር ላይ ለሚካሄደው ፕሬዝዳንታዊ ምርጫ እንደሚወዳደሩ አስታወቁ። ይሄ ዜና የተሰማው ከቀናት በፊት አምባገነን በመባል የሚታወቁት የቀድሞው የሊቢያ መሪ ሙአመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ ፕሬዝዳንታዊ ምርጫው ላይ ለመሳተፍ ከተመዘገቡ በኋላ ነው። በፕሬዝዳንታዊ ምርጫው ላይ ተወዳዳሪነቴን ይፋ አደርጋለሁ። ይሄን የማደርገው ደግሞ ስልጣንን ለማሳደድ ሳይሆን ህዝቡን ወደ ክብር፣ እድገትና ብልጽግና ለመምራት ስለምፈልግ ነው ሲሉ ካሊፋ ሀፍጣር በሊቢያ ቴሌቪዥን ላይ በቀጥታ ባደረጉት ንግግር አስታውቀዋል። ይሁን እንጂ ሁለቱንም ተወዳዳሪዎች በተመለከተ በህብረተሰቡ ዘንድ የተከፋፈለ ስሜት አለ። ተቀናቃኛቸው ሰይፍ አልኢስላም ጋዳፊ በዓለም አቀፍ የወንጀለኞች ፍርድ ቤት ICC ቀድሞ ፈጽመዋቸዋል ለተባሉ የጦር ወንጀሎች ለፍርድ እንዲቀርቡ ጥሪ የተደረገ ሲሆን ካሊፋ ሀፍጣር ደግሞ በዋና ከተማዋ ትሪፖሊ ላይ አድርሰውታል በተባለ ውድመትና አምባገነን ለመሆን ይሻሉ በሚል በምዕራብ ሊቢያ እጅጉን ይጠላሉ። ትላንት ማክሰኞ ሀፍጣር ተወዳዳሪነታቸውን ሲያስተዋውቁ የሊቢያን አንድነትና ራስ ገዝነት እንዲሁም ሉዓላዊነትን ለመጠበቅ ቃል የገቡ ሲሆን መረጋጋትን ለመገንባትና ሰላምን ለመፍጠርም ጥሪ አድርገዋል። የዩናይትድ ስቴትስ ህግ አውጪዎች በዓለም አቀፍ ደረጃ የምርት ትስስር ላይ ከፍተኛ የሆኑ ስጋቶች እየተነሱ ባለበት በአሁኑ ሰዓት ዩናይትድ ስቴትስ ከቻይና ጋር ያላትን ውድድር የሚያነቃቃ የታደሰ ህግ ለማጽደቅ ግፊት እያደረጉ ነው። የሴኔቱ አብላጫዎች መሪ የሆኑት ቸክ ሸመር የተጓተተው የዩናይትድ ስቴትስ የፈጠራና የውድድር አንቀጽ የብሔራዊ መከላከያ ፍቃድ አንቀጽ ላይ እንዲጨመር እንዲሁም በአመቱ ማብቂያ ላይ የመከላከያ ወጪ በጀት ሊጸድቅ እንደሚገባ ትላንት ማክሰኞ አስታውቀዋል። አድማጮች ለምሽቱ ያስኩላችሁ ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎች እዚህ ላይ ተፈጸሙ። ለዕለቱ መሰናዶች ወደ ሀብታሙ ስዩም እመልሳችኋለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀዳሚው ዘገባ እንሻገር። የትግራይ ኃይሎችን ትደግፋላችሁ፣ ትረዳላችሁ በሚል ብዙ የትግራይ ብሔር ተወላጆች አዲስ አበባ ውስጥ እየታሰሩ መሆኑን የሚናገሩ መረጃዎች እየወጡ ነው። የተባበሩት መንግስታት ድርጅት ቢያንስ 1000 የሚሆኑ የትግራይ ብሔር ተወላጆች መታሰራቸውና ሁኔታው ወትሮም አሳሳቢ ነው ያለውን የሀገሪቱን የመብቶችና የሰብአዊ ድጋፍ ሁኔታ እንዳያባብሰው እንደሚሰጋም ተነግሯል። ከአሶሺየትድ ፕሬስ የተገኘውን ዘገባ በመቀጠል እናሰማችኋለን።
ሰዓቱ መሽቷል። ከስራ ነው የምትወጣው? ኦኬ። መታወቂያ ይኖራል?
ብርቱካናማ ሰደርዬ የለበሱና በትር ያዙ ወጣቶች በአዲስ አበባ ጎዳናዎች ላይ ቅኝት እያደረጉ ሰዎችን መታወቂያ ይጠይቃሉ ያሉ ሉል ሐሰን በመሰል ቅኝት ላይ ተሳታፊ ከሆኑ የማህበረሰብ ፖሊስ ወይንም የአካባቢ ጥርነፋ ጓዶች መካከል አንዱ ነው።
አሁን ሮንድ እያደረግን ነው፣ የአካባቢ ሰላም እየጠበቅን ያለ ነው። የምታዩት ወጣት ጋር ማለት ነው። ሌላም ወጣት አለ። እነሱ በምድብ ሆነን ነው አሁን የቀረ ነው። ምድብኛ ነን። መጨረሻ ላይ ምድብ ከሰጠን በኋላ ነው የምንወጣው።
ልዑል ከምሽት ቅኝቱ ጎን ለጎን እሱና መሰል የማህበረሰብ ፖሊስ ወይም ጥበቃ አባላት ማህበረሰቡን የማረጋጋት ተልእኮ እንዳላቸውም ይጠቁማል።
አንደኛ የጦርነቱ አካል ፕሮፓጋንዳ ነው እና አሁን እሱን እኛ አሁን ያን የምንከታተልበት ጊዜ አይደለም። ሰውን ህብረተሰቡን የምናረጋጋበት ነው። ይሄ ውሸት ነው፣ እውነቱ ደግሞ ይሄ ነው፣ ከመንግስት አካል የሚተላለፈው ነው ምናምን የሚለውን ሰውን የማረጋጋት ስራ በዚህ ላይ እንሰራለን። እዚህ ላይ ተጨማሪ ሆኖ ማለት ነው።
በመሰል የምሽት ቅኝቶችና በአስቸኳይ ጊዜ አዋጁ አተገባበር የትግራይ ብሔር ተወላጆች ወከባ እየደረሰባቸው መሆኑን የሚናገሩ አሉ። ማንነታቸውን ሳይገልጹ ሀሳባቸውን ለአሶሺየትድ ፕሬስ የገለጹት ሰው እየተጋፈጡ ያሉትን ሁኔታ እንዲያብራራሉ።
ሁሉም ትግርኛ ተናጋሪ እንደ ቲፒኤልኤፍ ደጋፊ ወይ የእሱ መረጃ አስተዳዳፊ እንደሆንክ እንደዛ ተብሎ ነው ሰርቶ የሚበላ። ተራ ዝም ብሎ ኮንስትራክሽን ሰርቶ የሚበላ ቡና የምታፈላ በቃ እንደዛ ታይቶ ነው የሚታየው። እዚህ ራሱ ትግርኛ ማውራቱ እዚህ እየከበደን ነው፣ ቋንቋችን መናገር እና በጣም ተቸግረን ነው ያለ ነው። ቤት እየዋን ነው አሁን መውጣት ካልቻል ነው። በአሁኑ ሰዓት ደግሞ የአስቸኳይ ጊዜ አዋጅ ተብሎ የባሰ ያለምንም ምክንያት ዝም ብሎ ማጎር ነው። ወዴት እንደሚወስድ አይታወቅም።
የኢትዮጵያ መንግስት በቁጥጥር ስር እያዋልኳቸው ያለሁት ህወሓትን ይደግፋሉ ተብለው የሚጠረጠሩ ሰዎችን ነው ይላል። ይሁንና የሰብአዊ መብት ተሟጋች ቡድኖች፣ ጠበቃዎች፣ የታሳሪዎቹ ዘመዶችና የኢትዮጵያ ሰብአዊ መብት ኮሚሽን ህጻናትንና አረጋውያንን የጨመረው እስራት ብሔርን ወይንም ማንነትን መሰረት ያደረገ ነው ሲል ይሟገታሉ። የዓለም አቀፉ ቀውስ ቡድን ወይንም አይሲጄ የኢትዮጵያ አጥኚ ዊሊያም ዴቪድሰን አንዱ ናቸው።
የታጣቂ ቡድኖቹን እንቅስቃሴዎች ይደግፋሉ ወይም ከእነርሱ ጋር ይተባበራሉ ብለው ባለስልጣናቱ የሚጠረጥሯቸውን ሰዎች ያለ ፍርድ ሂደት መያዝ እንዲችሉ የሚፈቅደው የአስቸኳይ ጊዜ አዋጅ ጸድቋል። የትግራይ ተወላጆች በተለየ ስፍራ ወይም ማጎሪያ ይቀመጡ ዘንድ በለውጥ አቀንቃኞች የቀረበውን ጥሪ የተከተለው የመንግስትን እርምጃ ጥርጣሬን ጨምሯል። ከታጣቂዎች ጋር ይተባበራሉ በሚል በተጠረጠሩ ሰላማዊ የትግራይ ተወላጆች ላይ ያለ አንዳች ትዕግስት እርምጃ እንዲወሰድ ምክንያት ሆኗል። በመቶዎች ምናልባትም በሺዎች የሚቆጠሩ ሰዎች አዋጁን ተከትሎ በጅምላ ታስረዋል። ሁኔታው በእጅጉ አሳሳቢ ነው። የትግራይ ኃይሎች የአማራ ከተሞች የሆኑትን ደሴንና ኮምቦልቻን ከተቆጣጠሩ ወዲህ ደግሞ እስራቱ አይሏል። የትግራይ ኃይሎች ወደፊት መግፋታቸውን የሚቀጥሉ ከሆነ በትግራይ ተወላጆች ላይ ጭቆናውና የደቦ ጥቃቱ በመላ ሀገሪቱ ይጨምራል ብሎ ለማሰብ ምክንያት ያለ ይመስለኛል።
በተያያዘ ዜና የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ከፍተኛ ኮሚሽነር ቢሮ የአስቸኳይ ጊዜ አዋጁ ከወጣ ወዲህ በትንሹ 1000 ሰው መታሰሩን፣ ሰዎች የተያዙት ደግሞ ከትግራይ ኃይሎች ጋር ንክኪ ያላቸው ወይንም ደግፋቸዋል በሚል መሆኑን የሚያሳዩ ሪፖርቶች እንደደረሱት አስታውቋል። አሶሺየትድ ፕሬስ የጠቀሳቸው የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ ሊዝ ትሮትል የአስቸኳይ ጊዜ አዋጁ ወትሮውንም በአደገኛ ሁኔታ ላይ ያለውን የመብቶች አያያዝና የሰብአዊ ድጋፍ አቅርቦት አካሄድ ይበልጥ ያበላሸዋል ብለዋል። የአዋጁ አንቀጾች ያለቅጥ የሰፉ የተደበሰበሱና አሻሚ የሆኑ አገላለጾችና አባባሎች መንግስት ሽብርተኛ ላላቸው ቡድኖች የእጅ አዙር ድጋፍ መስጠትን እስከ ማካተት ድረስ የሚደርሱ መሆናቸውንም ጠቅሰዋል። የተባበሩት መንግስታት ድርጅት የኮንትራት ተቀጣሪ የሆኑ 34 የጭነት ተሽከርካሪ ሾፌሮች አሁንም ታስረው እንደሚገኙ ያስታወሱት ትሮትል አያዛቸው አሳሳቢ መሆኑን አመልክተዋል። በዚህ ዘገባ ውስጥ ለተነሱ ጭብጦችና ክሶች ምላሽ እንዲሰጡ ለመጠየቅ ደጋግመን የደወልንላቸው ኢትዮጵያ መንግስት ባለስልጣናት ስልኮቻቸውን ሳያነሱ ቀርተዋል። ይሁን እንጂ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በቅርቡ በወቅታዊ ጉዳዮች ላይ ለአሜሪካ የውጭ ጉዳይ መስሪያ ቤት ባለስልጣናትና ለሚዲያ ባለሙያዎች በሰጡት ማብራሪያ ህወሓት በአዲስ አበባና በሌሎች ከተሞች ላይ ጥቃት ለማድረስ መንግስት የተረጋገጠ መረጃ እንዳለው ተናግረዋል።
ህወሓት በአዲስ አበባና በሌሎች ከተሞች ጥቃት የማድረስ ሙከራ እንደሚያደርግ የተረጋገጠ የደህንነት መረጃ ደርሶናል።
የአስቸኳይ ጊዜ አዋጁ ከወጣ በኋላ የሚደረጉት ፍተሻዎች ህገወጥ መሳሪያዎችን ለመሰብሰብና የህብረተሰቡን ደህንነትና ጸጥታ ለመጠበቅ ያለሙ መሆናቸውንም የመንግስቱ ባለስልጣናትና የኮሚኒኬሽን አገልግሎት ማስታወቁ ይታወሳል። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው። ማናቸውም አስተያየት ቢኖራችሁ በማህበራዊ መገናኛችን በኩል እንድታደርሱን ይሁን። ወደ ቀጣዩ ዘገባ እንሻገር። ሄለን አዱሽ የሄላዝ የውበት መጠበቂያ ምርቶች አምራች ድርጅት መስራችና ስራ አስኪያጅ ናት። በሙያዋ የአይቲ ባለሙያ ስትሆን የውበት መጠበቂያ ምርቶችን ከአራት ዓመት ተኩል በፊት ከመጀመሩ አስቀድሞ በድጋሚ ጥቅም ላይ የሚውሉ የህፃናት ንጽህና መጠበቂያ ምርቶችን ለገበያ ስታቀርብ ቆይታለች። ሄለን በቅርቡ ነዋሪነታቸው በዩናይትድ ስቴትስ ያደረጉና ስኬታማ በሆነ የንግድ ስራ ውስጥ የሚታወቁ ሰዎች በሰፈሩበት መጽሐፍ ላይ ስሟ ሰፍሯል። ከኤደን ገረመው ጋር ያደረገችው ቆይታ በመቀጠል ይቀርባል።
ነዋሪነቷ በዋሽንግተን ዲሲ አካባቢ የሆነው ሄለን ሀዱሽ ትውልደ ኢትዮጵያዊት የንግድ ሰው ናት። አባቷ የባንክ ቤት ባለሙያ ስለነበሩ በተለያየ ጊዜ የስራ ቦታቸው ሲለዋወጥ አብራ በመዞሯ ልጅነቷን በወለጋ፣ ደብረ ማርቆስ፣ ደሴ፣ መቀሌ እያለች በብዙ የኢትዮጵያ ክፍላተ ሀገራት ውስጥ ልታሳልፍ ችላለች። ኢትዮጵያ ውስጥ በአይቲ ባለሙያነት የመጀመሪያ ዲግሪዋን ካገኘች በኋላ የውጭ ሀገር የትምህርት እድል በማግኘቷ ወደ ዩናይትድ ስቴትስ መምጣቷን ትናገራለች።
ትምህርት የጀመርኩት ኦሮሚያ ጊምቢ ነው፣ ወለጋ ውስጥ ነው። ሰው ወለጋ እያለሁ እስከ ሁለተኛ ክፍል በአማርኛ ተምሬ ሶስትና አራትም በቆቤ ነው የተማርኩት። እሱ ኦሮምኛ እንድሰማ ረድቶኛል። ሰው ኦሮምኛንም እሰማለሁ፣ ሶስተኛ ቋንቋዬ ነው ማለት ነው ኦሮምኛ። ከዛ በተጨማሪ ትግራይ ውስጥ ተምሬያለሁ በትግርኛ። ወላጆቼም እዛ ትግራይ ውስጥ ነው የተወለድኩት፣ መወለድ ደረጃ ማለት ነው። አስተዳደጌ ግን ጎጃም ደሴ ወይዘሮ ስህን ተምሬያለሁ። ሀይ ስኩል እንኳን ደብረ ማርቆስ፣ ደሴ ወይዘሮ ስህን እና መቀሌ አፄ ዮሐንስ ነው የጨረስኩት። ባይገርምሽ አፄ ዮሐንስ 4 ጂፒኤ ሳመጣ ማንም ሰው አያቀኝም። ስድስት ወር ብቻ ተምረን ነው ሀይ ስኩል የምንፈተነው። ፊር መንበር ኦልድ ባች ነበርኩኝ እና አልታወቅም ነበር እየዞርኩ ስለተማርክ ማለት ነው። ግን በየሄድኩበት ቦታ ሁሉ ጥሩ ኤክስፒሪንስ ካልቸሩንም ቋንቋውንም ላይክ ሙሉ ኢትዮጵያ ሁኜ እንዳድግ ረድቶኛል አስተዳደጌ ማለት ነው። በዛም መሰረት ደግሞ ትምህርቱንም ያው አይ ቲንክ በጥሩ ሁኔታ ስትሪክት ስለነበርን ቤትም ለትምህርት ያለን ቦታ ጥሩ ደረጃ ደርሼ ስኮላርሽፕ እስከ ማግኘት ደርሼ የእሱ ስኮላርሽፕ ነው የመጣሁት። ስኮላርሽፕ አግኝቼ ነው የመጣሁት እዚህ ሀገር። በዛ ሁኔታ እንግዲህ እዚህ ስራ ላይም ቤተሰብም መስርቼ ነው ንግድ ደግሞ ኢቨንቹዋል ወደ ንግድ ደግሞ ገብቻለሁ።
ሄለን በዩናይትድ ስቴትስ በኮምፒውተር ምህንድስና እየሰራች የቆየ ሲሆን በእነዚህ ጊዜያት ውስጥም የራሷ የሆነ ስራ የመስራት ህልም በማዳበሯ የመጀመሪያ ንግዷ የሆነውን ታጥቦ በድጋሚ በጥቅም ላይ የሚውል የህፃናት ዳይፐር በመያዝ ኢትዮጵያ ውስጥ ወደ ገበያ መግባቷን ትገልጻለች።
የሰራሁት መጀመሪያ የጀመርኩት ፕሮዳክት የሚታጠብ ዳይፐር ነው። ወደ ቢዝነስ አለም ስገባ ተሞክሮ እንደሚሰራ የተረጋገጠ ነገር ላይ መሰማራት አይደለም አላማዬ። እኔ በምሰራው ቢዝነስ አሁን ሜክ ዲፍረንስ ለውጥ ማምጣት እፈልጋለሁ፣ ችግሮችን መፍታት አለብኝ ብዬ አምናለሁ። የሚፈታ ችግር ላይ ነው መስራት የፈለግኩት እና የዳይፐርን ችግር ጋፕ ሳይ የሚታጠብ ዳይፐር መጠቀም ለምን አንችልም ብዬ ቤቢ ማር የሚባል የሚታጠብ ዳይፐርን ፉል ታይም ሰርቼ አይ ቲንክ የሚታጠብ ዳይፐርን ሞደርን የሚታጠብ ዳይፐርን ሪቮሉሽናይዝ አድርጌያለሁ ብዬ ፈርቀድጃለሁ ብዬ አስባለሁ ኢትዮጵያ ላይ 2016 ጀምሮ ማለት ነው።
ይሁንና የዳይፐሩ ስራ በአንዳንድ ሁኔታዎች በመስተጓገሉ ምክንያት በአጋጣሚ ጎን ለጎን ወደ ጀመረችው የስነ ውበት መጠበቂያ እቃዎች ምርትና ገበያ ማተኮሯን ትገልጻለች።
ቶሎ ነው መመላለሱ ኢትዮጵያና ቤተሰቦችን ጓደኞችን ይጠይቁኛል፣ ፕሮዳክት አምጪልን። ብዙ ጊዜ እንዲያውም ቪክቶሪያ ሴክሬት ማክ ምናምን ታዋቂ ነበር ሲፎራ፣ እና እነዚህን ፕሮዳክቶች ይጠይቁኛል ላመጣላቸው እና አንዳንድ ሰዎችም በአከባቢው ጓደኞችንም ሳይ እቃዎችን ይዞ ሄዶ እዛ በመሸጥም እንደ አንድ የንግድ ዘርፍ አድርገውታል። ከዛ ይሄን ነገር በቅርበት ሲመለከት ገበያ ላይ ያለው ሁኔታ ምንድነው? ገበያው ዲማንዱ ስላለ ካውንተርፊት እቃዎች ትክክለኛ ሆኖ ግን ብራንድ ብቻ አለ። ብራንድ ሰው አዌር ማለት በጣም ተከታይ ስለሆነ ይከፍላል። ስለዚህ ያልሆነ ፕሮዳክት ላይ ብራንድ ብቻ በመለጠፍ የሚሸጡ እቃዎች ገበያውን አጥለቅልቀውታል በየዘርፉና እነሻ ምክንያቱ ምንድነው? ላይክ ማይንድሴታችን ነው፣ ላይክ አስተሳሰባችን ማለት ነው። ተከታዮች ነን፣ ፈጣሪዎች አይደለንም። ብዙ ጊዜ ሶ ይሄንን ሳይ ለምን የራሳችን ብራንድ ቢልድ አናረግም የሚለው ሐሳብ ያኔ ነው የመጣልኝ። ከስክራች ቢልድ ተደርጎ በተመጣጣኝ ዋጋ በጥሩ ኳሊቲ ለኛ በሚስማማ ነው መልኩ ዛሬ ቢጀመር የዛሬ 5 አመት የሆነ ነገር ላይ ደርሳል ብዬ ከመስመር ወጥቼ ነው የሜካፕ ኢንዱስትሪውን ጆይን ያደረኩት። ግን ሶፍትዌር በጣም ጥሩ ነው። እስካሁን ድረስ ያለው እድገት ተቀባይነት ያለው ነገር በጣም ደስ ይላል።
ሄለንን ስለ ሜካፕ ወይም የፊትና የቆዳ መጠበቂያዎች እውቀት ሳይኖርሽ እንዴት ሐሳቡን ደፈርሽው? ስራውስ እንዴት ይሰራል ብዬ ላቀረብኩላት ጥያቄ እንዴት ስትል ምላሽ ሰጣለች?
በቅርብ የሚሰራ ሰው ማቀፍ የለም obviously። ለዛም ይመስለኛል ብዙ ጊዜ ማን ደፍረው እኛን የሚመስል ሰዎች ሲሰሩ አላየንም። አሁን መታቂው ኢንዱስትሪው ላይ ያሉ በብዛት ለምሳሌ ሴሌብሪቲዎች አሉ። ለምሳሌ ፌንቲን ብትወስጂ ሪያና ሴሌብሪቲ ነች። ስለዚህ ስሟን ነው የምትሸጠው። እቃዎቿን በጣም ጥሩ ናቸው ኦፍ ኮርስ፣ የራሳቸው ፕራይስ ሬንጅ አላቸው። ግን ደግሞ ከዛም ባሻገር ስሟን ነው የምትሸጠው። ሪያናን ብታያት እሷ ኬሚስት አይደለችም፣ ሴሌብሪቲ ነች እንጂ ራሷ አላቀማመችም። እንዴት አቀመምሽው ተብላም አትጠየቅም። ኮንሴፕት ነው። አንዳንዴ ኮንሴፕት ማለት ሀሳብን ስታመጪው ሀሳብና ዲዛይኑን ስታመጪው ግዴታ አንቺ ራስሽ ማቀመም አለብሽ ማለት አይደለም። ስለዚህ እኔ ኬሚስት አይደለሁም በሙያ፣ ግን ከተለያዩ ባለሙያዎች ጋር አብሬ እሰራለሁ። ሰዎችን ነው የምቀጥረው ማለት ነው። አክቹዋል ፕሮዳክሽን የፕሮዳክቱን ማቀመም ላይ እኔ አቀማሚ አይደለሁም ማለት ነው። ለማያውቀው ሰው ኢሳምቢጌስ ነው እና እሱን ግልጽ ለማድረግ መሄድ ያለብኝ ነገሮች ነበሩ። ከሀሳብ ተጀመረ፣ ጥናት፣ ሪሰርች ማድረግ፣ ቦታዎችን አይደንቲፋይ ማድረግ፣ እንዴት እንደሚሰራ ራሱ ማወቅ፣ ከዛ ደግሞ እንዴት ነው ማርኬት የሚደረገው፣ እንዴት ነው የሚሆነው የሚለውን ደግሞ እሱም ፕሮሰስ ያው ይጀበታለሁ ማለት ነው።
ሄላዝ በማለት በሰየመችው ተቋማ በኩል የተለያዩ የውበት መጠበቂያ ምርቶቿ ለዓለም ገበያ የሚቀርቡ ሲሆን ሴቶችን የሚያበረታቱና እንዲሁም ኢትዮጵያዊ ባህልን እንዲያንጸባርቁ እንደምትጥርም ታስረዳለች።
እኔ ራሴ የተጠቀምኩት ሙሉ ሄላዝ ቤቲ ፕሮዳክት ነው። ከአይብራው ጀምሮ አይብራችን አባይ ነው ስሙ የሚባለው፣ አባይ ስሬንዋል አይሻዶ፣ እንዲሁም ከባለጥለት አይሻዶ ላይ አንዱን ሼድ ነው የተጠቀምኩት። ማርታ የሚባል ሼድ ነው የተጠቀምኩት። አንድ አይሻዶ አንድ ከለር። ከንፈሬ ላይ ቆንጂት እንደ የተቀባሁት ቆንጂት ማት ሊፕስቲክ ከአዲሱ ሊፕስቲክ ኮሌክሽናችን። ድንጉዛ፣ ድንጉዛ ደግሞ ማለት ያው የደቡቦች የልብስ ፓተርን ነው። ይህ አዲስ አሁን የለቀቅነው ኮሌክሽን ነው። ከሱ ውስጥ ቆንጂት የሚለውን ሼድ ነው የተቀባሁት። እዚህ ጋር ጉንጬ ላይ የተቀባሁት ነገር አለ፣ ብለሽ ይባላል። ብለሽ ራትን ሀመር ገርል ብለሽ ይባላል። የሀመርን ሴቶች የመዋቢያ ነው ቴክኒክ ነው። ከቀይ አፈር ላይ ፊታቸውን ዲኮሬት ያደርጋሉ ጸጉራቸውን። እሱን ሪፍሌክት ለማድረግ ነው ሀመር ገርል የሚል ብለሽር አላት። ይህንን ነው የተጠቀምኩት። ሜክሲኮ ላይ 44 ቁጥር ደብረ ወርቅ ሾፒንግ ሴንተር ያገኙናል። ይሁም ቤትልሄም ፕላዛ ላይ ባለን መገናኛ ሰው። በቅርብ ደግሞ 4 ኪሎ ሌሎችን ቦታዎች ላይ ሱቆችና የመክፈት ፕላኖች አሉን። ኡጋንዳ ኦልሬዲ አለን። ከፕሮዳክታችንን የምንሸጥበት ቦታ አለን ኡጋንዳ ላይ። ሌሎች አፍሪካ ሀገሮች ላይ ኬንያ፣ ሳውት ሱዳን፣ ቶጎ እንትን እያልናቸው ያለን ቦታዎች ማለት ነው። እና ሳውት አፍሪካ ኦልሬዲ ስታብሊሽድ የሆኑ ፓርትነሮች ጋር ነው አብረን እንትን የምንለው። እና ወደ አፍሪካን ሀገሮችም የመግባት እቅዱም ኦልሬዲ የጀመርናቸውም ነገሮች አሉ።
ሄለን ከሽያጭ ጎን ለጎን የተለያዩ ሴቶችን የሚያግዙ የግብረሰናይ ስራዎችም ላይ ትሳተፋለች።
ካችን ያው ስሞቻቸው ነበርቺ፣ ደፈር፣ ጀግኔቲ ነው። ሴቶችን የሚያነቃቁ የሚያበረቱ ቃላት ነው የምንጠቀመው እና ኢትዮጵያዊ ቃላቶች እና በርቺን ለምሳሌ ማንም ሰው ሲገዛው ልክ እንደ ዣዶር ብለን የፍሬንች ቃል እንደምንጠቀሙ ሄላዝን በርቺ ሲጠቀሙ በርቺ ብለው ነው የሚሉት። ሶ ቋንቋችንንም በዛው እያስተዋወቅን ነው። ግን ሴም ታይም ደግሞ ለኢትዮጵያዊ ሴቶች ደግሞ በርቺ ብለን ስንሰጥ አፍሊፕስቲኩን ኢምፓወር የሚያደርግ እንትን ነው፣ ጊፍት ነው ራሱ ማለት ነው ቃሉ። እና በርቺ ሊፕስቲካችን ላይ ከምንሸጠው ከሽያጭ ላይ ፐርሰንቴጅ በፊት 20% የተለያየ አካባቢ ኢትዮጵያ ስላሉ ሴት ተማሪዎች የትምህርት መሳሪያዎች እየገዛን ዶኔት የምናደርግበት ፕሮጀክታችን ነው። ሌላው ደግሞ አዲስ ማት ሊፕስቲካችን ላይ እንዲሁ 20% ሳኒታሪ ፓድ ለሚያስፈልጋቸው ሴቶች የንጽህና መጠበቂያ ማለት ነው። ኦፍኮርስ ብዙ ሴቶች ነው የሚያስፈልጋቸው። እንደዚህ አይነት ፕሮጀክቶች ከሚሰሩ ድርጅቶች ጋር አብረን ሆነን ካምፔኖችን በመሳተፍ ዶኔት እናደርጋለን።
የሄላዝ የመዋቢያዎች መስራችና ስራ አስኪያጅ ሄለን ሀዱሽ ስትጠቀልል አፍሪካዊ የሆኑ ምርቶችን ሸማቾች እንዲጠቀሙ ነጋዴዎችም ትርፍን ብቻ ከማሳደድ ይልቅ ማህበረሰቡን የሚያግዙ ስራዎች ላይ ትኩረትን እንዲያደርጉ ያሳሰበ ሲሆን ሴቶችም ራሳቸውንና ጤናቸውን እንዲሁም ስነ ልቦናቸውን እንዲጠብቁ መክራለች። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
ጋቢና ቪኦኤ ነው በመከታተል ላይ የምትገኙት። ከአሜሪካ ድምጽ ራዲዮ የሚቀርብ ልዩ ወጣቶች መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ሶስተኛው መሰናዶን ሻገር። በዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ነዋሪዎች በምግብ ቤቶች ለመስተናገድ፣ የምሽት መዝናኛ ስፍራዎች ለመዝናናት ወይም በሌሎች የንግድ ተቋማት ለመግባት የኮቪድ-19 መከላከያ ክትባት መውሰዳቸውን የሚያሳይ ማረጋገጫ ማሳየት ይጠበቅባቸዋል። ከጥቅምት 29 ጀምሮ ወደ ተግባር የዋለው ይሄ ህግ ግን በአሜሪካ ተፈጻሚ ከተደረጉ አስቸጋሪ ህጎች አንዱ መሆኑን ብዙዎቹ እየተናገሩ ይገኛሉ። በዚህ ዙሪያ አንጀሊና ባግዳሳሪያን ያደረሰችንን ዘገባ ስመኝሽ ቆየ እንደሚከተለው ታሰማናለች።
በካሊፎርኒያ ግዛት በምትገኘው የሎስ አንጀለስ ከተማ የሚኖሩ እድሜያቸው ከ12 ዓመት በላይ የሆኑ ነዋሪዎችና ወደ ከተማዋ የሚሄዱ ጎብኚዎች በየትኛውም የመመገቢያ ስፍራዎች፣ የምሽት መዝናኛዎችና የውበት መጠበቂያ ስፍራዎችም ሆነ ሌሎች የንግድ ተቋማት ሲገቡ የኮቪድ-19 መከላከያ ክትባት ሙሉ ለሙሉ መከተባቸውን የሚያሳይ ማረጋገጫ ማሳየት ይጠበቅባቸዋል። በጥቅምት ወር ላይ በሎስ አንጀለስ ከንቲባ ከተፈረመ በኋላ ህግ ሆኖ የጸደቀው ውሳኔ ግን አሜሪካ ሰዎች የኮቪድ-19 ክትባት እንዲወስዱ ለማድረግ ካወጣቻቸው ደንቦች እጅግ የከበደ መሆኑ እየተነገረ ነው። ማርጎ ሆትቪል ቺክን ወደ ተሰኘው ምግብ ቤት ከመግባቷ በፊት የኮቪድ-19 ክትባት መከተቧን የሚያረጋግጠውን ካርድ ታሳያለች። ክትባቱን ሙሉ ለሙሉ ያልወሰደ ሰው ወደ ውስጥ እንዲገባ አይፈቀድለትም።
እኔ በመኖርበት አካባቢ ክትባቱን ለመውሰድ ፈቃደኛ ያልሆኑ ሰዎች አሉ። ስለዚህ ይሄ መደረጉ ሰዎች እንዲከተቡ ሊያደርጋቸው ይችላል ብዬ ስለማስብ ወድጀዋለሁ።
ቶኒ ካሲያስም በምግብ ቤቱ የተገኘው ቤተሰቦቹን ይዞ ሲሆን በአካባቢው ያሉት ሰዎች ሁሉም የተከተቡ መሆናቸውን ማወቁ የተሻለ ደህንነት እንዲሰማው እንደሚያደርግ ይናገራል።
I think it's a good choice. I think everybody should be vaccinated.
ጥሩ ምርጫ ይመስለኛል። ሁሉም ሰው መከተብ አለበት ብዬ አስባለሁ። በእርግጥ አስቸጋሪ ሊሆን ይችላል፣ ግን ለምን መከተብ እንዳለባቸው የሚወዷቸውን ሰዎች ጨምሮ ለሌሎች ሰዎች በማሰብ እንደሚያደርጉት እንዲረዱ ከተደረገ ክትባቱን እንዲወስዱ የማድረጊያ ጥሩ መንገድ ይመስለኛል።
ክትባቱን የወሰዱት ደንበኞች አገልግሎት ለማግኘት በሚገቡባቸው ተቋማት አጫጭር ሰልፍና ፈጣን አገልግሎት እያገኙ ቢሆንም እንደ ኪም ፕሪንስ ያሉ የንግድ ተቋማት ባለቤቶች ግን በሕጉ ላይ ጥያቄ አላቸው። ኪም ገበያዋንና ቋሚ የነበሩ ደንበኞቿን ልታጣ እንደምትችል በማሰብ ስጋት ላይ ናት። ምክንያቱ ደግሞ ድርጅቷ ሆትቪል ቺክን የሚገኝበት አካባቢ ክትባቱን የወሰዱ ሰዎች ቁጥር ከነዋሪዎቹ 50% ብቻ በመሆኑ ነው።
አሁን ወዳለሁበት የአየር ማረፊያ የክትባት ካርድ ሳላሳይ በቀላሉ መሄድ እችላለሁ። የምግብ መሸጫ ሱቆችም የክትባት ካርድ ሳላሳይ መሄድ እችላለሁ። ወደ ሆትቪል ቺክን ስገባ ግን የክትባት ማረጋገጫ ካርድ ማሳየት አለብኝ። ይሄ ለኔ ምንም አይገባኝም።
በእምነት ወይም በሕክምና ምክንያት የኮቪድ-19 ክትባት መውሰድ እንደማይችሉ ማረጋገጫ የተሰጣቸው ሰዎች አገልግሎት ለማግኘት የኮቪድ-19 ምርመራ አድርገው ነጻ መሆናቸውን የሚያሳይ 72 ሰዓት ያላለፈው ማረጋገጫ ማሳየት ይጠበቅባቸዋል። የሎስ አንጀለስ ነዋሪዎች ግን ይሄ ከልክ ያለፈ ሕግ ነው ሲሉ ቅሬታቸውን እያሰሙ ነው።
It's making us not living a normal life, right?
ህይወታችንን በተለመደው መልክ እንዳንኖር እያደረጉ ነው። ሰዎች ወደ ሱቆች ወይም የተለያዩ ቦታዎች ለመግባት የራሳቸው የሆነ ምርጫ ሊኖራቸው ይገባል። ለዚህ ደግሞ የአፍና የአፍንጫ መሸፈኛ ጭንብል ከተጠቀሙ በቂ ነው። ያሁኑ እጅግ የበዛ ነው።
If they're making human beings have to show proof of vaccination,
በሙሉ መከተባቸውን ማረጋገጫ እንዲያሳዩ የሚያስገድዱ ከሆነ ይሄ የሰባዊ መብት ጥሰት ነው።
ህጉን ሙሉ ለሙሉ የማስፈጸሙ ተግባር በህዳር መጨረሻ የሚጀምር ሲሆን ክትባት ያልወሰዱ ሰዎችን ወደ ተቋማቸው በማስገባት ህጉን የሚተላለፉ የንግድ ድርጅቶች እስከ 5000 የአሜሪካ ዶላር የሚደርስ ቅጣት ይደርስባቸዋል።
ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ የሚቀርብ ልዩ መሰናዶ ነው። አብራችሁን ስለሆናችሁ በእጅጉና መሰግናለን አድማጮቻችን እንዲሁም ተመልካቾቻችን። በነገራችን ላይ ከራዲዮ ስርጭታችን በተጨማሪ ጋቢና ቪኦኤ በቴሌቪዥን መስኮትም ብቅ ብሏል። በማህበራዊ መገናኛዎች ላይ እንገኛለን። አስተያየታችሁን እንድትሰጡን ይሁን። የዕለቱን ግሩም ሙዚቃ የምንሰማበት ሰዓት ላይ ደርሰናል። ለዛሬ ፍቅር አዲስ ነቃ ጥበብን ያነቃልን በጥቂቱ ሰምተን እንመለስ። አብራችሁን ስላመሻችሁ በእጅጉና አመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምፅና በምስል ምህንድስናው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።